B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዕለተ ማክሰኞ ሐምሌ 13 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህ መሀል በእስልምና እምነት ተከታዮች ዘንድ የኢድ አላድሃ አረፋ በዓል እየተከበረ ይገኛል።
ከ500,000 በኋላም 110,000 ውስጥ ገብተናል ማለት ነው። ይሄ ማለት ሌላ የአካል የተገባልን 100,000 ብር የሚመጣበት ወቅት ከ700,000 ብር አለፍን ማለት ነው።
በዓሉን በማስመልከት በዩናይትድ ስቴትስ የሚገኙ ኢትዮጵያዊ የእስልምና ሃይማኖት ተከታዮች በህዳሴ ግድብ ዙሪያ የሚያደርጉትን እንቅስቃሴ የሚያስቃኝ ዘገባ ይኖረናል።
ትልቅ ህመም ውስጥ ሆነ እንኳን ሐሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴት ልጅ ትምህርት ማስተማር የማህበረሰብን ድምጽ መመለስ ማለት ነው።
የሰማችኋቸው በአፍሪካ ሴት ተማሪዎች በሚያጋጥሟቸው በርካታ ተግዳሮቶች ምክንያት ትምህርታቸውን እንዳያቋርጡ እያገዘ የሚገኘው ካምፌድ የተሰኘ ተቋም ተወካይ ናቸው። በሴት ተማሪዎች ትምህርት ዙሪያ ሰፋ ያለ ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? በዛሬው ዕለት የአረፋ በዓልን እያከበራችሁ ለምትገኙ መላው የእስልምና ሃይማኖት ተከታዮች በጋቢና ቪኦኤ ባልደረቦች ጋር በመሆን እንኳን አደረሳችሁ እንላለን። ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ኢትዮጵያ ሁለተኛ ዙር የህዳሴ ግድብ የውሃ ሙሌት ስርዓት ትናንት ማጠናቀቋ ተሰምቷል። ግድቡ ሞልቶ ውሃ ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ናቸው። ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችልም ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ 3 ወራት ባሉት ጊዜያት ኃይል ማመንጨት ቀጣዩ ስራ መሆኑን ተናግረዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተው ሁለቱ የታችኛው ተፋሰስ ሀገራት ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸውም ጠቁመዋል። በግድቡ ጉዳይ በሶስቱ ሀገራት መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። ዘገባው የኬኔዲ አባተ ነው። ህወሓትን በመደገፍና ሁከት ለማስነሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ በወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ እንግልትና የንግድ ቤት መዘጋት እርምጃ እንደሚፈጸምባቸው መረጃዎች እንደደረሱት መግለጹ ይታወሳል። ከዚህ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህወሓትን በመደገፍ የተጠረጠሩ 320 ግለሰቦች በቁጥጥር ስር መዋላቸውን አስታውቀዋል። በተጠርጣሪዎች ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውን የገለጹት ኮሚሽነሩ እርምጃው ከብሔር ጋር የተያያዘ አይደለም ብለዋል። የፖሊስ እርምጃ በትግራይ ተወላጆች ላይ ያነጣጠረ መሆኑን የጠቆመው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በትግራይ ክልልም የህወሓት ተቃዋሚ ናቸው ተብሎ የተፈረጁ ንጹሐን ስለመገደላቸው ማስረጃዎች ደርሰውኛል ማለቱ ይታወሳል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በኢራን መንግስት የአፈና ጥቃት አነጣጥሮባት ከነበረችው የአሜሪካ ድምፅ ጋዜጠኛ ጋር መነጋገራቸው ተሰማ። ብሊንከን በትዊተር ገጻቸው ላይ ከቪኦኤ የፐርሺያ ቋንቋ ክፍል ባልደረባ ማሺ አላንጃድ ጋር ጥሩ ንግግር ማድረጋቸውን ጠቅሰው የዩናይትድ ስቴትስ መንግስት በመላ ዓለም ላይ የነጻ ጋዜጠኞችን እጅግ አስፈላጊ ስራ ሁልጊዜም እንደሚደግፍ ገልጸዋል። ከብሊንከን ጋር 15 ደቂቃዎችን ያክል መነጋገሯን የገለጸችው አላንጃድ በበኩሏ ኢራን ጋዜጠኛዋን ከአሜሪካ ምድር አፈና ለመውሰድ ማሰቧ በእጅጉ አስደንጋጭ እንደሆነባቸው መናገራቸውን አክላለች። ዩናይትድ ስቴትስ የኢራንን መንግስት ለአፈና ውጥኑ ተጠያቂ እንደምታደርግ አረጋግጠውልኛለም ብላለች። በኒውዮርክ ብሩክሊን የምትኖረው አላን ጃድ በማህበራዊ መገናኛ ገጿ በኩል የኢራን ጥቃት ኢላማ መሆኑን ይፋ ካደረገች በኋላ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሳኢድ ካታቢዛድ ውንጀላውን መሰረት የሌለውና ለምላሽ የማይበቃ ዋጋቢስ ክስ ሲሉ አጣጥለውታል። በኢራቅ በደረሰ የጎዳና ላይ ቦምብ ፍንዳታ 30 ሰዎች መሞታቸውን ባለስልጣናት አስታውቀዋል። ባለስልጣናቱ ጥቃቱ የተፈጸመው ወሃሊት ገበያ ተብሎ በሚጠራው በሳዲር ከተማ በሚገኝ ስፍራ እንደሆነ ተናግረዋል። በኃይለኛው ፍንዳታ ከሟቾች በተጨማሪ በርካቶች መቁሰላቸውን ማንነታቸውን የደበቁ የሕክምና ባለሙያዎች አስታውቀዋል። ፍንዳታው የደረሰው ለኢዳል አዳ በዓል መቃረቢያ ገበያው በደራበትና ሸማቾች አስቤዛና ስጦታዎችን ለመግዛት በተሰማሩበት ወቅት ነው። ጠቅላይ ሚኒስትር ሙስጠፋ አልካዳሚ የአካባቢውን ፖሊስ ስምሪት ኃላፊ በቁጥጥር ስር እንዲውል አዘዋል። ምርመራውም ተጀምረዋል። በዚህ ዓመት ብቻ በተጨናነቁ ገበያዎች ላይ የኃይለኛ ፈንጂ ጥቃት ሲደርስ ይሄ ለሶስተኛ ጊዜ ነው።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን ፕላስ 1-202-227-6379 በመጠቀም ዋትሳፕ ሊያድርሱን። አሁን ቀዳሚ ወደ ሆነው አብይ ዝግጅታችን እንለፍ። ዛሬ በእስልምና እምነት ተከታዮች ዘንድ የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። በዋዜማው መኖሪያቸውን በተለይ በዩናይትድ ስቴትስ ያደረጉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ያሰባሰቡት ለየት ያለ የገንዘብ ማሰባሰቢያ መርሃ ግብር ተካሂዷል። በዋነኛነት በማህበራዊ መገናኛዎችና በበይነ መረብ አውታሮች ላይ በተደረገው ስነስርዓት ትውልደ ኢትዮጵያውያኑ በሚሊዮን የሚቆጠር ብር በአባይ ወንዝ ላይ ግድብ እየገነባች ላለችው ሀገራቸው አበርክተዋል። ሀብታሙ ስዩም የዚህ እንቅስቃሴ አስተባባሪ ከሆኑትና የአረቡ ዓለም በግድቡ ዙሪያ ያለውን እይታ እንዲያሰፋ ለማገዝ እየጣሩ ካሉት መካከል አንዱ ከሆኑት ኡስታዝ ጀማል በሽር ጋር ትላንት አጭር ቆይታ አድርጎ ነበር። ቀጥሎ ይቀርባል።
በአባይ ወንዝ ላይ በመሰራት ላይ ያለውን የኢትዮጵያ ህዳሴ ግድብን በተመለከተ የቅርብ ዓመታት የድጋፍና የተቃውሞ አውድማ ሆኖ በማገልገል ላይ ያሉት የማህበራዊ መገናኛ ገጾችና የኢንተርኔት አውታሮች ናቸው። ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ግድቡን በተመለከተ በአረቡ ዓለም ያሉ እይታዎችን ለመፈተሽ የከፈቱት አውታር ከእነዚህ መካከል ይጠቀሳል። ስሙም የአባይ ንጉሶች ይባላል። ኡስታዝ ጀማል በሽር በዚህ የምስል ገጽ ላይ በሺዎች የሚቆጠሩ ሰዎችን ሲያነቁ ይውላሉ።
የአረብኛ ፕሮግራሞችን በተለይ ወንድም መሐመድ አልዓሩሲ በአልጀዚራ በሌሎችም የአረብ ቻናሎች ላይ ቀርቦ የሚያደርጋቸውን ፕሮግራሞች በመተርጎም ነበር መጀመሪያ የተጀመረው። ከዛ በኋላ ግን በአረብኛው እኛም ችሎታው ያለን ሰዎች ሌሎችም ተጠራርተን በአንድ ላይ እኛም ማገዝ ጀመርን። እሱን በአረብኛም የተለያዩ ሚዲያዎች ላይ እንሞግታለን። ከዛም ያን በመተርጎም ብቻ እንዳንቆም እኛስ ራሳችን ለምን የአረብኛ ሚዲያ አይኖረንም ብለን በዚሁ ሙሉ ከኒል በሚለው ወይም የናይል ንጉሶች በሚለው የአረብኛ ቻናልም ከዚሁ ጋር አብረን እንሰራለን። ስለዚህ በውይይታችን ሂደት ይህንን ባወቅን ጊዜ የግድኛ የአረብኛ ቻናል እንደሚያስፈልገን አመንን። በጣም ብዙ በዚህ ቦታ ላይ የውጭ ጉዳይ ሚኒስትሮቹንም ሌሎቹንም ለማሳመን የሞከር ነበር። ስለዚህም የተወሰነ ስራ ተሰርቷል። በዚህ ለምሳሌ ፋና አረብኛ ፕሮግራም መጀመሩ፣ የኢትዮጵያ የአረብኛ ፕሮግራም ማጠናከሩ ምናምን ከዚህ የመጡ ናቸው። እናም እኛም ደግሞ በጣም በሚገርም ሁኔታ የአረብኛውን ቻናል ብዙ የአረቦቹ ሰዎች እየገቡ የመወያየትም እድል ከፍተን ስልካችን አስቀምጠን ስለምናደርግ ለየት ብሎ በጣም ጥሩ ነገሮች እየተሰራ ነው።
በመገንባት ላይ ባለችው ግድብ ሰበብ ዓለም አቀፍ ውዝግብ ውስጥ የገባችው ኢትዮጵያ ግድቡን ለመጨረስ የሚያስፈልገውን ከ4 ቢሊዮን ዶላር በላይ ገንዘብ በዋነኝነት ለማግኘት የወጠነችው በሕዝብ መዋጮ ነው። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያንም የብዙሃን ትኩረትን ያገኘውን የድጋፍ ማሰባሰብ መርሃ ግብር ለመጀመር የተነሱት 10 ዓመታትን የዘለቀው ትብብር አካል ለመሆን ነበረ።
የተለያዩ ገንዘብ ማሰባሰብ ሂደቶች የተሞከሩ ሂደቶች አሉ። ከዛ ውስጥ አንዱ አምባሳደር ፍጹም አረጋ በዋሽንግተን ዲሲ የኢትዮጵያ አምባሳደር እዚህ ቢሮቸው ላይ የዒድ ፕሮግራም ባለፈው የኛ የዒድ አልፊጥር ወይም ደግሞ የፍስክ ዒድ ላይ ፕሮግራም አብረን አንድ ላይ የኢፍጣር ፕሮግራም አድርገን ነበርና በሱ ላይ አነሳን። ለምን ደግሞ በሙስሊሞች እና የሙስሊሙን ኮሚኒቲ ቤዝ ያደረገ ነገር አንሞክርም ሲባል እኔ ደስ የሚለኝም ሁሌም ቢሰራ ጥሩ ነው ማለት እንደዚህ በግሩፕና በሃይማኖትም በምንም ተሳባጥረን ብንሆንም ነገር ግን አንድ ላይ ደግሞ ብንሰራ የተሻለ ነው የሚል ነው ሁሌ እኔ ስሜቴና ስለዚህ ያንን ሐሳብ ብንወስደው ፕላትፎርሙን የኢትዮጵያን ሙስሊም አሶሲኤሽን ኢን ሲያትል የሚለው አንድ ድርጅት የራሱ ከታክስ ነጻ የሆነ እንደገና የኤንጂኦ ፍቃድ ያለው ተአማኒነት ያለው ድርጅት ከመሆኑ አንፃር እሱን በበድር ኢትዮጵያ በሚባለው ድርጅት በሱ ጥላ ስር በሱ ሆኖ የጎፈንድሚውንትን ነገር ግን ስራው እንዲሰራ ጀመርን።
የገቢ ማሰባሰብ መርሃ ግብሩ የመጀመሪያ እቅድ 50 ሺህ የአሜሪካን ዶላር ማሰባሰብ ነበረ። የእንቅስቃሴው መጀመር የአረቡ ዓለም በሚያዘወትራቸው የዜና አውታሮች ዘንድ ትኩረት ማግኘቱ ተጨማሪ ሰዎች እንዲረባረቡ ግፊት መፍጠሩን ኡስታዝ ጀማል በሽር ያስታውሳሉ። ይህ መነቃቃት የኋላ የኋላ አንድ ወር ባልሞላ ጊዜ ውስጥ 500 ሺህ የአሜሪካ ዶላር በኢትዮጵያ ከ20 ሚሊዮን ብር በላይ ነው እንዲሰበሰብም አስችሏል።
500 ሺህ ላይ እየደረስን ያለ በመሃልም በጣም የሚገርሙ ሰዎች ነበሩ እየመጡ። ለምሳሌ በጣም እዚህ ቦታ ላይ በጣም ከልቤ ላመሰግን የምወደው ወንድም ደስታ ገላጋይ ዘውዴ፣ አቶ ገላጋይ ዘውዴ ልጅ እንደዚህ አድርጋችሁ ለምሳሌ 40 ሺህ ከሰበሰባችሁ እኔ ሌላ 40 ሺህ ማች አረጋለሁ። እንደዚህ አይነት በጣም የሚገርም የሆነ ድንቅ የሆነ ኢትዮጵያዊነት የታየበት የሆነ ማነቃቂያ ነገሮች እየመጡልን በዚህ አይነት መልኩ በእሳቸው በኩል ወደ 100 ሺህ ብር የሚጠጋ እንደዚህ አይነት ማበረታቻ በግለሰብ ደረጃ ድንቅ ነገር ኢትዮጵያዊነትን ያየንበት የሆነ ዘመቻ ያደረግን። አሁን መጨረሻ ላይ የሚገርምህ ወንድሜ ሀብታሙ ወደ 450 ምናምን አካባቢ እያለን ወይም 60 አካባቢ እያለን 80 ሺህ ከሰበሰባችሁ እኔ 100 ሺህ ብር ሰጣችኋለሁ የሚል ሌላ ኦፈር መጣለን። በዚሁ ጋሽ ደስታ ገላጋይ በኩል የቤተሰብ ሌላ አንድ እህት ጠርተውልን እና በዚህ አይነት መልኩ ይህንን ቻሌንጅ ወስደን እነሆ ትላንትና በምሽቱ ከ610 ሺህ በላይ ሰበሰብን። ሰው ከ500 ሺህ በኋላም ወደ 110 ምናምን ሺህ ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያ ቃል የተገባልን 100 ሺህ ብር የሚመጣበት ወቅት ከ700 ሺህ ብር አለፍን ማለት ነው።
ትውልድ ኢትዮጵያን የእስልምና እምነት ተከታዮች ያስተባበሩትና የሌላ እምነት ተከታይ የሆኑ ኢትዮጵያውያንም በጋለ ስሜት ተሳትፎበታል በተባለው የገቢ ማሰባሰብ ዘመቻ ውጤት ደስተኛ መሆናቸውን ኡስታዝ ጀማል አክለው ነግረውኛል። በሳቸው እይታ ግድቡ ኢትዮጵያና ኢትዮጵያውያንን ለኢኮኖሚና ፖለቲካዊ ከፍታ የሚያበቃ ጠቃሚ መላ ነው። በግብፃውያንና በሱዳናውያን ዘንድ ግን የኢትዮጵያ ህዳሴ ግድብ ጉዳይ ተቀባይነት የሌለው ቀጠናዊ ስጋትንም የደቀነ ነው። ከ90% በላይ የሚልቀው ህዝቧ ህልውናው ከወንዙ ጋር የተቆራኘ መሆኑን የምትናገረው ግብፅ እስከ ጸጥታው ምክር ቤት የደረሰ ቅሬታዋን አሰምታለች። የሀገሪቱ መሪ አብደልፈታህ አልሲሲ የሀገራቸውን አቋም በተመለከተ ከረር ያሉ ቃላትን እየተጠቀሙባቸው አፍታዎችም አሉ።
ያኒ ሰቡር ግድ ለክን محدش هيقدر ياخد نقطه ماي من مصر
እኔ በጣም ታጋሽ ነኝ ይሁንና አንድም ሰው ከግብጽ የውሃ ድርሻ አንድ ጠብተው ውሃ መውሰድ አይችልም። ካልሆነ ግን ቀጠናው ሊያስቡት ደማይችል አለመረጋጋት ይገባል። ማንም ሰው ይሄ ከኛ አቅም በላይ ነው ብሎ አያስብም ነው ያሉት። ሱዳንም ኢትዮጵያ ገዢውል በሌለበት ሁኔታ የምታካሄደውን የውሃ ግድብ ሙሌት ስራ እንደማትቀበለው ማስተውቋ ይታወሳል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ለእስልምና ሃይማኖት ተከታዮች በድጋሚ የኢድ አል አድሃ በዓል እንዲሆን እንመኛለን። ወደ ተከታዩ ዘገባችን እንለፍ። ካምፌድ የተሰኘ የትምህርት ለሴቶች ዘመቻ መንግስታዊ ያልሆነ ድርጅት በተለይ ድህነት በአፍሪካ ሴቶች ትምህርት ላይ የሚያሳድረውን ጫና ለመቅረፍ ላለፉት 18 ዓመታት ለተማሪዎችና ወላጆች የኢኮኖሚ አቅም በመፍጠር እንዲሁም በሀገሪቱ የሚገኙ ትምህርት ቤቶችን በማገዝ ከ4.8 ሚሊዮን በላይ ሴት ህጻናት በትምህርት ቤት እንዲቆዩ አድርጓል። ይህን ተሞክሮ ወደ ኢትዮጵያ ለማምጣት እንዲቻል ድርጅቱ በተለይ ሴቶች ትምህርታቸውን ጀምረው እንዳያቋርጡ ለማገዝ የሰራቸውን ስራዎች የሚያስቃኝ ዘገባ አሰናድቻለሁ። ሰምተን እንመለስ። የተባበሩት መንግስታት ድርጅት በቅርቡ ያወጣው መረጃ እንደሚያሳየው በዓለም ዙሪያ 132 ሚሊዮን የሚሆኑ ሴት ህጻናት ወደ ትምህርት ቤት አይሄዱም። ከቅርብ ጊዜ ወዲህ ደግሞ በኮቪድ-19 ምክንያት የትምህርት አቅርቦት በመስተጓጎሉ 11 ሚሊዮን ሴት ተማሪዎች ወደ ትምህርት ቤት ላይመለሱ ይችላሉ የሚል ስጋት አለ። ከነዚህ ውስጥ አብዛኞቹ እንደ ኢትዮጵያ ባሉ ዝቅተኛ ገቢ ባላቸው ሀገራት የሚገኙ ናቸው። ለዚህ መሰረታዊ ምክንያቱ ድህነት ቢሆንም የጾታ እኩልነት አለመኖር፣ ጾታን መሰረት ያደረገ ጥቃት፣ ያለእድሜ ጋብቻና በተለይ በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ከዚህ ቀደም ያነጋገርናቸው የትምህርት ባለሙያዎች ነግረውናል። በአማራ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለእድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖች በበለጠ በቤተሰባቸው የኑሮ አቅም ምክንያት የመጣ የሴቶች ህፃናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እየሆነ መጥቷል።
በዋናነት አሁን ዘልቀው ሂደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንደ አንድ ችግር በተለይ በወሎ አካባቢ፣ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ደወሎ አካባቢ እንደ አንድ ትልቅ ፈታኝ ሆነው እየመጣ ያለ ችግር ነው።
በቤንሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከ25 ዓመታት በላይ በትምህርት ባለሙያነት ያገለገሉት አቶ ሙሉጌታ እድሜው ገፍቶም እንዲሁ በስራ ላይ በቆዩባቸው ዓመታት በሴቶች ትምህርት ዙሪያ ያስተዋሏቸውን ችግሮች እንዲህ ያስረዳሉ።
በሰራሁበት አካባቢ በተለይ በቤንሻንጉል ጉምዝ ክልል በአካባቢ ያሉ ጎልድ ማዳሊያ ይመስላሉ። አንደኛ በለውጥ ጋብቻ አለ። በባህል ጉምዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል። በሴቶች በተለይ በቤንሻንጉል ጉምዝ በነበሩበት ዳንጉር ወረዳ አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየው። ስለዚህ በአንድ አመት አንደኛ ተሳትፏቸው 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያሉ ደረጃ ትምህርት ቤት 1000 ተማሪዎች ወደ ሴቶች ናቸው፣ 1020 ምናምን ወንዶች ናቸው። እና ሲታይ በንጽጽር በአማራ ክልል ባህር ዳር አካባቢ ዙሪያ ያለው የተሻለ ነገር አለ። ነገር ግን አሁን ያለ እድሜያቸው አስተውሎት የነገር ባህል አለ። እኛም እንደሰት ባለፈ አመት አንዲቱ ወላ ታዋይተን ጋብቻ እንዲቆይ ያደረግንበት ሁኔታ አለ። እና 16-17 አመት ወልድ አስተውለው በበጃር በተለያዩ ምክንያት ህግም አካል እንዳይሰዩት ሌላ ሰዎች ፈልገው ሰዎች እንደማረግ የመዳር ሁኔታ ታያሉ። በባህር ዳር ዙሪያ
ካምፌድ ወይም ትምህርት ለሴቶች ዘመቻ የተሰኘው መንግስታዊ ያልሆነ ድርጅት የተቋቋመው እነዚህን በመሰረታዊ ሁኔታ ከድህነት ጋር የተቆራኙና ሴቶችን ከትምህርት ገበታቸው የሚያርቁ ተግዳሮቶችን በመቅረፍ ሴቶችን ራሳቸውን እንዲችሉ ለማገዝ ነው። ድርጅቱ ላለፉት 18 ዓመታት በአምስት የአፍሪካ ሀገራት በጋና፣ ማላዊ፣ ታንዛኒያ፣ ዛምቢያ እና ዚምባብዌ ውስጥ እየሰራ ሲሆን ከ379,000 በላይ ተማሪዎች በቀጥታ ተጠቃሚ እንዲሆኑ አድርጓል። ለመሆኑ በእነዚህ ሀገራት የሴት ተማሪዎች ችግር ምን ያክል ተቀርፏል? ኢትዮጵያስ ከዚህ ምን ትማራለች? በታንዛኒያ የካምፌ ዳይሬክተር ሆኖ ለሚያገለግሉት ሊዲያ ዊልበርት ያቀረብኩት ጥያቄ ነው።
ችግሮችን ከስር ከመሰረታቸው ለመፍታት በመቻላችን የሚማሩበት ሁኔታና የጀመሩትን ትምህርት የመቀጠሉ ሁኔታ ተሻሽሏል። ለምሳሌ ታንዛኒያ ውስጥ ስራ ስንጀምር 100 ሴት ተምሳሌቶች ነበሩ። አሁን ከ2000 በላይ ሆነዋል። በአሁኑ ሰዓት በተለያዩ ክፍለ ግዛቶች የሚገኙ ትምህርት ቤቶች ውስጥ ለሚማሩ 19,000 ተማሪዎችም ድጋፍ እናደርጋለን። በአጠቃላይ ታንዛኒያ ውስጥ እስከ ዛሬ ለ48,000 ሴት ተማሪዎች ድጋፍ አድርገናል።
ካምፌድ በታንዛኒያ በሰራባቸው ዓመታት ይህን ማድረግ የቻለው በተለይ ለሴቶች ከትምህርት ገበታ መራቅ ዋና ምክንያት የሆነውን ድህነት ለማስወገድ ከወላጆች፣ ከተማሪዎች፣ ከትምህርት ቤቶችና በቀጥታ ከማህበረሰቡ ጋር በመስራቱ መሆኑን ሊዲያ ዊልበርት ያስረዳሉ።
ጥሩ ገቢ ያለው ቤተሰብ ልጆቹን ትምህርት ቤት አልክም ሲል አላየሁም። በእርግጥ ሌሎች ችግሮች ሊኖሩ ይችላሉ፣ ግን በድህነት ውስጥ እንደሚኖረው ሰው ሊሆን አይችልም። ስለዚህ በዋናነት የምናደርገው ይህንን የገንዘብ ችግር መቅረፍ ነው። በመንግስት ተቋማት በኩል ለትምህርት የሚሆናቸውን ወጪ መሸፈን የማይችሉት ልጆች ለይተን በቀጥታ የገንዘብ ድጋፍ እናደርግላቸዋለን። ከዚያ የትምህርት ቁሳቁስ፣ የትራንስፖርትና አንዳንዴም የሚኖርበትን ቦታ እናመቻችላቸዋለን። ልክ ልጁን ወደ ትምህርት ቤት የሚልክ ወላጅ የሚያደርገውን እናደርጋለን ማለት ነው።
ካምፌድ በድርጅቱ ድጋፍ ተደርጎላቸው ለቁም ነገር በበቁ አባላቱ አማካኝነት የተቋቋመ ለርነርስ ጋይድ ወይም ተምሳሌት የተሰኘ ፕሮግራምም አለው። ፕሮግራሙ በዋናነት ዓላማው የነበረባትን ችግር አሸንፋ ተምራ ለቁም ነገር የበቃች ሴት ለሌሎች ሴት ህጻናትና አቻዎቿ ምሳሌ እንድትሆን ማድረግ ነው። ካምፌድ በሚንቀሳቀስባቸው 5 ሀገራት ከ4000 በላይ ተምሳሌቶችን አፍርቷል። ከነዚህ አንዷ በታንዛኒያ ገጠራማ አካባቢ ተወልዳ ወላጆቿን በልጅነቷ በማጣቷ ለችግር የተዳረገች ሆኖም ካምፌድ ባደረገላት ድጋፍ ታግዛ ትምህርቷን በዩኒቨርሲቲ መጨረስ የቻለችው ዲያሪስ ማርቲን አንዷ ናት።
Without ካምፌድ probably I could not continue with my studies.
ካምፌድ ባይረዳኝ ኖሮ ትምህርቴን ለመጨረስ አልችልም ነበር። ምናልባትም እንደ ታናናሾቼ ጎዳና ላይ ነበር የምወድቀው። እነሱ ለተወሰነ ጊዜ ጎዳና ላይ ወጥተው ነበር፣ ነገር ግን እኔን ካምፌድ ህልሜን እንዳሳካ ረድቶኛል። በተለይ ሌሎችን እንደኔ ያሉትን እንደኔ ይቸገሩ የነበሩትን እንድረዳ ረድቶኛል። የሁልጊዜ ምኞቴ ዩኒቨርሲቲ ገብቼ ስጨርስ ሌሎች ሴት ወጣቶችንና ረጂ የሌላቸውን ህልማቸውን እንዲያሳኩ መርዳት ነበር።
ዲያሪስ አሁን በካፌድ ውስጥ ዋና ፕሮግራም ኃላፊ ሆና ትሰራለች። ለሌሎች ሴት ተምሳሌት በመሆን የጽናትን ውጤት ታጋራለች፣ የስኬት መንገዷን ታሳያለች። ያቀም ችግር ያለባቸውን ደግሞ በድርጅቱ አማካኝነት እርዳታ እንዲያገኙ ታግዛለች። እንደ ዲያሪስ ያሉ ሴቶችን ማስተማር ቤተሰብን፣ ማህበረሰብን ብሎም ሀገርን ማስተማር ነው የሚሉት ሊዲያ የሴት ልጅ መማር ለዓለም እድገት ወሳኝ መሆኑን ያሰምሩበታል።
Cultural background or financial background that limit the voice of girls.
የተለያየ ባህልና የኢኮኖሚ አቅም ማጣት ሴት ልጆችን ድምጽ እንዳይኖራቸው ያደርጋል። ትልቅ ህመም ውስጥ ሆነው እንኳን ሐሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴት ልጅ ትምህርት ማስተማር የማህበረሰብን ድምጽ መመለስ ማለት ነው።
ካምፌድ ፕሮግራሙን በሌሎች አፍሪካ ሀገራት የማስፋፋትና በአፍሪካ ስኬታማ የሴት አስተማሪዎችን፣ የህግ ባለሙያዎችን፣ የንግድ ባለቤቶችንና የጤና ባለሙያዎችን እንዲሁም የመንግስት ኃላፊዎችን ቁጥር የማሳደግ እቅድ አለው። ያንን ለማሳካት እንደ ዲያሪስ ያሉ ተምሳሌቶች ሴቶች ከትምህርታቸው እንዳይስተጓጉሉ ሌት ተቀን ይተጋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከታዩ መሰናዷችን ወደ አምቦ ይወስደናል። ባልደረባችንና ኮር መልካ ለሱስ የተጋለጡ ወጣቶች ጋር ቆይታ አድርጓል። ወጣቶቹ ከሱስ ለመውጣት እያደረጉት ያለውን ጥረት ያጫውቱናል። ሌሎች ወደ ተመሳሳይ ሱስ እንዳይገቡም ምክራቸውን ያጋሩናል። የመጀመሪያው ክፍል ቀጥሎ ይቀርባል።
በጣም አመሰግናለሁ በጋቢና ቪኦኤ ስም። በወጣቶች ዙሪያ በዛሬው ዕለት የምንወያይበት ርዕስ ሱስና መዘዙ፣ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከልም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርግ ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ከአድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁኑ ሰዓት እየተገበራችሁ ያላችሁት? ወደዛ ሱስ እንድትገቡ ያደረጋችሁ ነገር ምንድን ነው? መንስኤው ማለት ነው። በሱ እንቀጥላለን ማለት ነው። ወንድሜ ካንተ ልጀምር።
እሺ፣ እኔ ሮባ በቀለ እባላለሁ። አሁን ላይ ግራጁዌት አግኝቼ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ።
እሺ፣ አመሰግናለሁ። ስሜ ጫላ ደጋጋ ይባላል። እኔ አሁን የምጠቀመው ሱስ የጫት ሱስ ነው አለብኝ።
ስሜ ወቢ ኩምሳ ይባላለሁ። እኔ በጫት ሱስ እና በሲጋራ ሱስ እንትን ብያለሁ።
እሺ አመሰግናለሁ ሁላችሁንም። እንዴት ወደዚህ መግባት ቻላችሁ? እንድትገቡ ያደረጋችሁ ነገር ምንድነው?
እኔ ወደዚህ ሱስ ዓለም እንደምገባ ያረገኝ አንደኛ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫት ስለሚዘወተርበት ወደ ሱስ ዓለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃም ይሄን ነገር ካልተቀምክ መጠጣት ምናምን የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሊው በሚለው ወደዚህ ዓለም ወደ ሱሱ ዓለም ገባሁ። በዚህ ነው ማለት ነው አሁን ላይ 6 አመት ማለት ነው።
ጫላ
እሺ፣ እኔ ወደ ጫት የገባሁት በአንደኛ ተመረቀ በዛ ሰዓት ስራ አላገኘሁም። ሁለተኛ ደግሞ ወጣቱ ኤዶም ይውልበት ቦታ ያለው ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጪ ላይ ያየ እኔም ለመከሮ የሚለው ተደብቀም አንድ ሁለት ያረክ በዛ ሱስን እንደዚህ ነው የገባሁበት ማለት ነው። 7 አመት ቀም ያለው
ወዲ
ያው ይሄን ሱስ የጀመርኩት ወደ 5 አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ለመከሮ በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው ከዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት። ያው ስራጥነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እንግዲህ ያው ከዚህ ለመውጣት ጥረት እያደረኩ ነው።
የትኛው ነው የጀመርከው ቅድሚያ? ሲጋራ ነው ወይስ ጫት?
በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት።
ቀደም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛል እና እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለቴ ነው እንደናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድናቸው? ምንድነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባን ጀምራለን።
እንደኛ እንደ አምቦ ከተማ ካየን አንደኛ ወጣቱ ለምንድነው ወደ ሱስ ዓለም የሚገባው ካለን መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች መስራት፣ የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት፣ የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ ዓለም ይሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ፣ በሱስ ብቻ ማሰብ ግን ዓለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በ21ኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ የኛ ከተማ ወጣቶች በሱስ ዓለም ውስጥ ሲዘፈቁ ሲገቡ አይቼ ወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት፣ ቤተሰባቸውን እስከ መረበሽ፣ ለብዙ በቀላል ባሌ ለጎዳና ይደርሳሉ ማለት ነው።
በመኖርበት በአምቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያደርግበት ሰበብ አንዱ አንደኛ ፋሚሊ ልጁን በስርዓት አለመቆጣጠር፣ ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የሚውልበት ቦታ ሚዝናናበት ቦታ እንኳን ወይ ደግሞ ሄዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ አለመሆኑን ወቢ
ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው።
ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። አስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። ነገ ከሌሎች ቅንብሮች ጋር እንጠብቃችኋለን። መልካም ምሽት።